ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15,570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
የቫቲካን ሬዲዮ ከዓለም ጋር የሚወያይ የርዕሰ ሊቃነ ጳጳሳትና የቤተ ክርስቲያን ድምፅ ነው። የተከበራችሁ አድማጮቻችን በያላችሁበት ሰላሙን እየተመኘን እንደወትረው የቅድስት መንበር ቤተ ክርስቲያን በዓለም ቤተ ክርስቲያንና ኅብረተሰብ የሚዳስሱ ዜናዎች ይዘንላችሁ ቀርበናል። ለመከታተላችሁ እናመሰግናለን።
አለ ፍቅር የክርስትና ህይወት የማይቻል ግብረ ግብነት ይሆናል። ርዕሰ ሊቃነ ጳጳሳት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ትናንትና እሁድ ጥቅምት 5 ቀን 2010 ዓ ም በቅዱስ ጴጥሮስ ባዚሊካ የ35 ብፁዓን ቅድስና አውጀዋል። በሥርዓቱ ላይ ባደረጉት ስብከትም የክርስትና ህይወት ከእግዚአብሔር ጋር ያለው የፍቅር ታሪክ ነው፣ ስለዚህ በተዝናና ሁኔታ ቁጭ ብሎ መጠባበቅ ሳይሆን ንጉሡ ለልጁ የሚያደርገው ሰርግ ጥሪ ሲያቀርብልኝ እኚሁ 35 ቅዱሳን እንዳደረጉት ሁሉ ጥሪውን መቀበል ያስፈልጋል ብለዋል። ቅዱሳኑ 30 የብራዚል ሰማዕታት፣ 3 የሜክሲኮ ሰማዕታት እንዲሁም 2 ካህናት ከአውሮፓ አህጉር ናቸው። የቅዱሳን ጉዳይ የሚከታተል ኃላፊ ብፁዕ ካርዲናል አንጀሎ አማቶ የቅዱሳኑ አጭር የህይወት ታሪክ አነበቡ። ሥርዓቱ የተፈጸመው በባዚሊካው አደባባይ ነበር። ከ35,000 በላይ የሚሆኑ ነጋዲያንና ምዕመናን ተሳትፈዋል። ከቅዱሳኑ አገሮች የተወከሉ ብዙ ነጋዲያንም ነበሩ። ዝነታቸውም ቅዳሴ ከመግባታቸው በፊት ሰላም ብለዋቸዋል። የኢጣሊያ የአገር ውስጥ ሚኒስትር ማርኮ ሚኒቲ የሚገኙባቸው ብዙ ባለሥልጣኖችም በቅዳሴው ተሳትፈዋል። ቅድስናቸው የታወጀው ብፁዓኑ ከብራዚል አንድሪያ ዲ ሶቨራልና አምብሮጆ ፍራንቼስኮ ፌሮ የሰበካ ካህናት እንዲሁም ማቴዎ ሞሬይራና 27 የሰማዕትነት ጓደኞቹ በ1600 ዓመተ ምህረት በሰማዕትነት የመሰከሩ ሲሆኑ ከሜክሲኮ ደግሞ ክሪስቶፍ አንቶኒዮና ጆቫኒ ሆነው በ1527ና በ1529 ዓመተ ምህረት በሰማዕትነት የመሰከሩ ነበር። የካላዛንሲያን ደናግል ማህበር መስራች ስፓኛዊ ካህን አባ ፋውስቲኖ ሚጎዝ በ1800ና በ1900 ዓመታት መካከል የነበሩ በመጨረሻም የካፑቺን ማህበር አባል ወንድም አንጀሎ ዳክሪ ኢጣሊያዊ በመላው ኢጣሊያ በ1739 ወንጌል የሰበኩ ካህን ነበሩ። ትናንትና የቀረበው ወንጌለ ማቴዎስ ምዕራፍ 22 ሆኖ ያ ኢየሱስ በምሳሌ መንግሥተ ሰማያት ለልጁ ሰርግ ያደረገን ንጉሥ እንደምትመስልና የታደሙትም ሊመጡ እንዳልወደዱ ዳግምም እንደሞከረ፣ በመጨረሻ ግን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ ይላል። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ አትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ መፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና የሚል ክፍል ነበር። ቅዱስነታቸው ከዚህ ቃለ እግዚአብሔር በመነሳት ጌታ ከእያንዳንዳችን ጋር ይህንን በዓል ያዘጋጃል፣ በሙሽራና ሙሽራይት መካከል እንዳለው የፍቅር ግንኙነት እንጂ ሕጎቹን ፈጽመናል ብለን አንድ በአንድ ብንቆጥርለት ደስ አያሰኘውም። ቢያንስ በቀን አንዴ ጌታ ሆይ አፈቅርሃለሁ የምንል እንደሆነ ይጠይቃሉና፣ ፍቅር የጠፋ እንደሆነ የክርስቲያን ሕይወት መካን ነው የሚሆነው፣ የማይቻል ግብረ ገብነት ይሆናል። ሁሉን ነገር በዘልማድ ልብስ አትል የመፈጸሙ ጉዳይ የክርስትናን ሕይወት ወደ አደጋ ይጥለዋል። ስለዚህ ከጌታ ጋር ለመጀመሪያ ጊዜ የተገናኘንበትን የነበረንን የፍቅር ዝክር ማሳደስ አለብን ሲሉ የፍቅር አስፈላጊነት ገልጠዋል። የዕለቱ ወንጌል የሚያስጠንቅቀን ጉዳይ ጥሪ ብቻ ሳይሆን እምቢ ማለትም እንደሚቻልና ወደ ሌላ ጉዳያችን እንደምንሄድ ነው። ወደ ጉዳይህ መሄድ ማለት ከጌታ ፍቅር መራቅ በክፋት ሳይሆን ከጌታ ይልቅ ጉዳይህን ትመርጣለህ። ለዋስትና ገዛ ራስን ለመቻል ደልቶ እንድትኖር ወይንም ትርፍ ለማግኘት ሊሆን ይችላል። ስለዚህ በትርፍና በደስታ መዝናኛ የሚሆን ነገር ይዞ በሳሎን ቁጭ ማለት ደስታ አይሰጥንም። ልብ በፍቅር ካልተንቀሳቀሰና ደሙ ካልተዘዋወረ ቶሎ ያርጃል፣ ይታመማልም። ሁሌ ለእኔ እንዲህ ይመቸኛል፣ እንዲህ ካልሆነ ሌላ ነገር አልቀበልም በማለት ይጀምርና ልበ ደንዳናዎችና መጥፎዎች እንሆናለን። አለምንም ምክንያት እናኮርፋለን። በወንጌሉ ምሳሌ እንዳለው አለምንም ምክንያት ጥሪ ላቀረቡ ባሪዎች ወስደው እስከ መግደል ደርሰዋል። ስለዚህ የዛሬ ወንጌል ምርጫችንን ለማጣራት ይጠይቀናል። ጉዳይህን ነው የምትመርጠው ወይንስ እግዚአብሔርን? እንደ እውነቱ ከሆነ እግዚአብሔር የራስ ወዳድነት ተቃራኒ ነው። እኛ አይሆንም ብለን ሌላ ነገር ስንመርጥ እጅግ ያዝናል፣ በፍቅር ይሰቃያል። ደግሞ ሌላ ዕድል በመስጠት ጥሪውን እንደ አዲስ ያቀርብልናል። ለክፉዎቹም ሳይቀር መልካም ነገር በማዘጋጀት ጥሪ ያቀርብላቸዋል። ምክንያቱም ክፋት የሚሸነፍበት በዚህ መንገድ ብቻ ነው። በመጨረሻም በወንጌሉ የቀረበልን ምሳሌ ስለ የሰርግ ልብስ ያለበሰ አንድ ሰው ይናገራል። ይህ የሚነገረን የቀረበልን ጥሪ እሺ ብሎ ብቻ መቀበል ሳይሆን በየዕለቱ በዓሉን ማክበር ማለት በበዓሉ መሳተፍ ያስፈልጋል። በየዕለቱ የሰርጉን ልብስ መልበስ ያስፈልጋል። ለዚህ ምስክር የሚሆኑን ደግሞ የዛሬው ቅዱሳን በተለይ ደግሞ ደማቸውን በማፍሰስ የመሰከሩ ሰማዕታት እኛ እንደምናደርገው እሺ ብለው ለጥቂት ጊዜ ብቻ አልቆዩም። ነገር ግን በሕይወታቸው እስከ መጨረሻ ታማኝ ሆኑ። ዕለታዊ የሰርግ ልብሳቸውንም የኢየሱስ ፍቅር ነው። ስለዚህ እያንዳንዳችን ጌታን ያንን የሰርግ ልብስ ያ በጥምቀት የተቀበልነው ነጭ ልብስ በየዕለቱ እንድንለብሰው እንዲረዳን እንለምነው። ከጌታ ጋር የፍቅር በዓል ማክበር ማለት ተነስቶ ምሕረቱን አለምንም ፍራቻ ለመቀበል መራመድ ነው ሲሉ ስብከታቸውን ደምድመዋል።
ቅዱስ አባታችን ሊቃነ ጳጳሳት ፍራንቼስኮ የመላ የአማዞን ክልል ጉዳይ የሚመክር የመላ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ሲኖዶስ እንደ አውሮፓውያን አቆጣጠር ወርሃ ጥቅምት 2019 ዓ.ም እንዲካሄድ እንደ አውሮፓውያን አቆጣጠር ጥቅምት 15 ቀን 2017 ዓ.ም እኩለ ቀን ከውጭና ከውስጥ የመጡ በብዙ ሺህ የሚገመቱ ምዕመናን በአጽደ ቅዱስ ጴጥሮስ በተገኙበት ጸሎት መልአከ እግዚአብሔር አሳርገው እንዳጠናቀቁ አሳውቀው፣ ሁሉም የካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ስለዚሁ ሲኖዶስ ጉዳይ ከወዲሁ ለምዕመናኖቻቸው እንዲያብራሩም አደራ ማለታቸው የቫቲካን ሬዲዮ ለእክት ጋዜጠኛ ጃዳ አኩሊኖ አስታወቁ። የዚህ እንደ አውሮፓውያን አቆጣጠር በ2019 ዓ.ም እንዲካሄድ ቅዱስነታቸው የጠሩት ሲኖዶስ ዋነኛ ዓላማው ለአስፎቶ ወንጌል አዲስ መንገድ መቀየስ የሚል ሆኖ በዚያ በአማዞን ክልል ለሚኖረው ለእግዚአብሔር ሕዝብ ለሆነው ብዙውን ጊዜ የሚዘነጉትና ዓለምንም የተረጋጋ ርእየት መጻኢ በተለይ ደግሞ ያንን የምንኖርበት ዓለም ሳምባ ተብሎ የሚነገርለት የአማዞን ደን ሀብት ክልል እያጋጠመው ያለው ቀውስ እጅግ የሚሰቃየው ለአገረኛው ተወላጅ ሕዝብ ቀርቦ በሁሉም ዘርፍ የሚሰጠው መንፈሳዊና ሰብአዊ ድጋፍ በአዲስ መንፈስ ለማነቃቃት መሆኑ ቅዱስነታቸው እንዳብራሩ የገለጹት የቫቲካን ሬዲዮ ለእክት ጋዜጠኛ ጃዳ አኩሊኖ አያይዘው በዚያኑ ዕለተ እሁድ ቤተ ክርስቲያን ቅዱስና ያወጀችላቸው 35 ቅዱሳን ይህ ሊካሄድ የተወሰነው ሲኖዶስ የፍጥረትና የተፈጥሮ ውበትና ውህበቱን ለማክበር የሚደግፍ እንዲሆን በአማላጅነታቸው እግዚአብሔርን እየለመንን የፍጥረት ሁሉ ጌታ ሲኖዶሱ ወደ ፍትህና ሰላም ጎዳና እንዲመራው እንጸልይ እንዳሉም ገልጠዋል። ዘጠኙን የአማዞን ክልል አብያተ ክርስቲያንን የሚያቅፈው ቤተክርስቲያናዊ መረብታዊ ግንኙነት በማቋቋም ከዛም ይሴባ የሚላውን መልእክት የለገሱት ቅዱስ አባታችን ከሶስት ወራት በኋላ በትክክል እንደ አውሮፓ አቆጣጠር ጥር ወር 2018 ዓ.ም በቺሌና በፔሩ ሊያካሂዱት በቅድ የተያዙ ሐዋርያ ጉብኝት በትክክል ስለ ፍጥረትና ተፈጥሮ ያላቸው ልዩ ትኩረት የሚያመለክት ሲሆን በመጨረሻም ቅዱስነታቸው ለርባን አቆጣጠር ጥቅምት 17 ቀን ዓለም አቀፍ የጸረ አሳር ቀን የሚታሰብበት ዕለት መሆን በማስታወስ አሳር ዕጣ ፈንታ አይደለም፣ ስለዚህ የሰው ልጅ ሰብአዊ መብትና ክብር የተገባ ክብር እንዲሰጠውና በችግር ውስጥ የሚገኙት የብዙ ወንድሞቻችንና እህቶቻችን ክብር እንዲከበር የአዲሶች ቅዱሳን አብነት እንከተል እንዳሉ አኩሊኖ አስታወቁ። የበንዲ እንዳለም ቅዱስ አባታችን ሰሊቃና ጳጳሳት ፍራንቼስኮ ድርባና አቆጣጥር ጥቅምት 2019 ዓ.ም ስለመላ አማዞን ክልል የሚመከር ሲኖዶስ እንዲካሄድ መወሰናቸው እንደተሰማ በአማዞን ክልል ያለችው ካቶሊካዊት ቤተክርስቲያን እጅግ ደስ መሰኘቷ የአማዞን ክልል መረብታዊ አብያተ ክርስቲያናዊ ግንኙነት ሊቀመንበር ብፁዕ ካርዲናል ክላውዲዮ ሂዩመስ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አስታውቀዋል። ዜናውን እንደተሰማም በእውነቱ ቅዱስ አባታችን ይህንን ሐሳብ በውስጣቸው ላሳደረው እግዚአብሔር የተመሰገነ ይሁን። እሳቸውም የጌታን ድምፅ ለይተው የሰጡት ውሳኔ በአማዞን ክልል ላለችው ቤተ ክርስቲያንና ለክልሉ ሕዝብ ትልቅ እርካታ ነው ብለዋል። በአሁኑ ሰዓት በዓለማችን ክልል የሚታየው የምህዳር ቀውስ፣ የተፈጥሮ አካባቢና አየር ብከላ የመሳሰሉት ችግሮች ለማስወገድ በዓለም አቀፍ ደረጃ ብዙ ጥረት እየተደረገ ነው። ቅዱስ አባታችን ሁላችን እንደምናውቀው ፍጥረትና ተፈጥሮ እንዲከበር የሚያስተላልፉት ጥሪ በሁሉም አጋጣሚ የሚያቀርቡት ነው። ሰው ስለ ወንድሙ ብቻ ሳይሆን ስለ ተፈጥሮም የተጠያቂነት ኃላፊነት እንዳለበትም ጭምር የሚሰጡት ሰብአዊነት የማከለ ባህል እንዲስፋፋና ሰብአዊነት የማከለ ባህል ፍጥረትንና ተፈጥሮን የማክበር ስነምግባራዊና ግብረገባዊ ኃላፊነትን በማነቃቃት በዚያ ሁሉንም ለማዳን በመጣው የእግዚአብሔር ቃል በሆነው በጌታችን ኢየሱስ ክርስቶስ እይታ ሰውንና ተፈጥሮን እንድንመለከት የሚያሳስብ ውሳኔ ነው በማለት ያካሄዱት ቃለ ምልልስ እዚህ ላይ አጠቃለዋል። ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ ነው። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር ጥቅምት 14 ቀን 2017 ዓ.ም በአገረ ቫቲካን በሕዝቦች መካከል ሰላም እንዲሰፍን አልሞ ስለ ሕዝቦች ሰላም ጸላይ የንጉሥ ብፁዕ ካርሎ ማኅበር አባላትን ተቀብለው የመጸለይ ኃይል የሰላም መንገድን ይከፍታል የሚል ሐሳብ ያማከለ ንግግር ማስደመጣቸው የቫቲካን ሬዲዮ ለኦክ ጋዜጠኛ አሜዲዮ ለሞናኮ ገለጡ። የዘመናችን ተግዳሮቶች የሁሉም መልካም ፍቃድ ያላቸው ወንዶችና ሴቶች ጸሎት ትብብርና መስዋዕትነት ይጠይቃል። ስለዚህ በጸሎትና በግል ጥረት ለሰላም መረጋጋት ያነጣጠረ የሰሊቃነ ጳጳሳት ህብረት ጥረት በጸሎታችሁ ለመደገፍ የገባችሁትን ቃል አቅባችሁ ካለመታከት እግብር ላይ ታውሉት ዘንድ አደራ እላለሁ አለ። የምእመናን ጸሎት ድጋፍ የቅዱስ ጴጥሮስ ተከታይ ተልእኮ በዓለም ለማሳካት አይቻልም፣ ስለዚህ በጸሎታችሁ እታመናለሁ ያሉት ቅዱስ አባታችን አያይዘው የዚህ የቤተ ክርስቲያን ልጅ ሕይወት በሦስት ዓላማዎች ላይ ያተኮረና የተኖረ እርሱም የእግዚአብሔር ፍቃድ መሻትና ማስተዋል፣ ስለ ሰላምና ፍትህ መረጋገጥ መትጋት፣ ኢፍትሐዊነት ከምድረ ገጸ ዓለም ማጥፋት የተሰኙ መሆናቸው ገልጠው ገዛ ራሱን ለእግዚአብሔር ፍቃድ በማስረከብ ስቃይ ተቀበለ። በፍቅርና በእምነት ተደግፎ በጽሞና ሕይወቱን ስለ ሰላም መረጋገጥ ሰዋ። ካርሎ በኦስትሪያን ዩሮፓን አቆጣጠር ነሐሴ 17 ቀን 1887 ዓ.ም ተወልዶ በአውሮፓ ወቅታዊ ታሪክ አብይ ማዕከላዊ ስፍራ ያለው ማንኛውንም አይነት እልቂት ለምሳሌ የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 15ኛ ጥሪ በመከተል የአንደኛው ዓለም ጦርነት እምቢ በማለት ክርስቲያናዊ ምግባሮችን እየተከተለ ክርስቲያን የቤተሰብ አባት እንዴት መሆን እንዳለበት በሕይወት አብነት የሆነ በማዴይራ ደሴት በግዞት የኖረ ደህነት በሽታን ሁሉ ስለ ሰላምና ስለ የህዝቦች አንድነት ሲል አሜን ብሎ እየተቀበለ መሆኑ ቅዱስነታቸው አስተውሰው እንደርፋን አቆጣጥር ሚያዚያ 1 ቀን 1922 ዓመተ ምህረት እጅታውን በቅዱሳት ምስጢራት ላይ በማኖር ከዚህ ዓለም በሞት የተለየ መላ ህይወቱን የኔ ጥረት በሁሉም ነገር ውስጥ ምን ጊዜም እጅግ ፍጹም መንገድ ይሆን ዘንድ በተሻለ መጠን የእግዚአብሔር ፈቃድ ማወቅና መከተል በሚል መርሆ የመራ ነው እንዳሉ ለሞናኮ ገልጠዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ እንደርፓና አቆጣጥር ጥቅምት 3 ቀን 2003 ዓመተ ምህረት ለካርሎ የብጽና አባጅ ባስደመጡት ስብከት በትረስልጣኑን ለህዝብ አገልግሎት መሆኑ ያስተዋለ በዋንኛነት ያሳስበው የነበረውም ለቅድስና የሚለውን ክርስቲያናዊ ጥሪ በህይወቱና በፖለቲካ አገልግሎት መኖር የሚል ነበር ያሉትን ቅዱስ አባታችን አስተውሰው ይህንን ዓላማ በማድረግ የተመሰረተው የንጉስ ካርሎ ለህዝቦች ሰላም የጸሎት ማህበር ንርፓና ቆጣጣር በ1963 ዓመተ ምህረት ይፋዊው ቅና ያገኘ ማህበር መሆን ባስለመጡት ንግግር ማስተዋወሳቸውንም ለኦክ ጋዜጠኛ አመዲዮ ለሞናኮ አስተዋቁ። ይህ የቫቲካን ሬዲዮ ነው። ኤውሮፓን ማሰብ ክርስቲያናዊ አስተዋጽኦ ለወደፊቱ የኤውሮፓ በሚል ርዕስ እንደርፓን አቆጣጣር ከጥቅምት 27 ቀን እስከ ጥቅምት 29 ቀን 2017 ዓመተ ምህረት የመላ ኤውሮፓ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት እንደርፓን አቆጣጣር መጋቢት 25 ቀን 1957 ዓመተ ምህረት ኤውሮፓ ህብረት ለመመስረት የሮማ ውል በሚል መጠሪያ የሚታወቀው በሮማ ከተማ የተደረሰው ስምምነት ዝክረ 60ኛው ዓመት ምክንያት ከቅድስት መንበር ጋር በመተባበር በአገር ቫቲካን የሚካሄድ አውደ ጉባኤ ማሰናዳቱ የአውሮፓ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት ያወጣው መግለጫ አስታወቀ። ተጋባያኑ ከቅዱስ አባታችን ሊቃነ ጳጳሳት ፍራንቸስኮ ጋር በመገናኘትም መሪ ቃል እንደሚቀበሉም ያስታወቀው የአውሮፓ ሀገሮች ብፁዓን ጳጳሳት ጉባኤዎች ህብረት መግለጫ አክሎ ሊካሄድ ተወስኖ ያለው አውደ ጉባኤ ግንቢ አስተንትኖ የሚደረግበት የመላ አውሮፓ ሀገሮች መልካአ ምድራዊ ልዩነት የሚያንጸባርቀው ባህላዊ ሃይማኖታዊ ቋንቋ በማስተናገድ አንድነት ብዙህነት የሚል የሰው ልጅ ሰብአዊ መብትና ክብር ላይ ያተኮረ ግልጽና ክፍት ውይይት የሚካሄድበት መሆኑ ከወዲሁ ያመለክታል።
የፈረንሳይ አገር ተወላጅ የሆነው ቅዱስ ቪንሰንት ደ ፖል ድሆችን እንዲረዳ ያነሳሳውን መለኮታዊ ጥሪ በመቀበል ራሱን አዘጋጅቶ የወጣበት ቀን 400ኛ ዓመት ካለፈው ዓመት ጥር ወር ጀምሮ በተለያዩ ዝግጅቶች ሲዘከር ቆይቶ ትናንት እሁድ በይፋ መጠናቀቁን ከስፍራው ያገኘነው ዜና ያመለክታል። ከማጠናቀቂያው ዕለት አንድ ቀን አስቀድሞ ማለትም ያለፈው ቅዳሜ ጥቅምት 4 ቀን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቅዱስ ጴጥሮስ አደባባይ ከተገኙት መላው የቅዱስ ቪንሰንት ማህበር አባላት ጋራ የምስጋና መሥዋዕተ ቅዳሴ አሳርገዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በአደባባዩ ለተሰበሰቡት የማህበሩ አባል ካርዲናሎች፣ ጳጳሳት፣ ደናግል፣ ወንድሞችና ምእመናን ወገን በሙሉ ባሰሙት ቃለ ምዕዳን ቅዱስ ቪንሰንት ለብዙ ዘመናት ጸንቶ ለሚቆይ የበጎ አድራጎት ሥራ መንገድ ከፍቷል። ዛሬም ቢሆን ይህን የአገልግሎት ጉዞ እንድትቀጥሉበት ላበረታታችሁ እወዳለሁ ብለዋል። ማህበርተኞቹ በበጎ አገልግሎት ወይም በፍቅር ሥራ መካከል ሦስት ነገሮችን እንዲያስቀድሙ፣ ከነዚህም የመጀመሪያው ለእግዚአብሔር ውዳሴን በማቅረብ በክብር በእርጋታና በጸጥታ ወደ እርሱ ፊት ራስን በእምነትና በታማኝነት ማቅረብ፣ ቀጥሎም የተሰጠን ሕይወትና ጊዜ የራሳችን ሳይሆን የፈጠረን አምላክ መሆኑን ተገንዝቦ ምስጋናን ማቅረብ፣ በሦስተኛ ደረጃ በልባችን ውስጥ እውነተኛ ፍቅር እንዲኖርና ይህ ካለን በታማኝነትና ራስን ዝቅ በማድረግ ለፍቅር አገልግሎት ተነስተን እንድንሄድ ያስገድደናል እንጂ የግል ሕይወት ተመቻችቶልን ሌሎችን በዓይን ብቻ እንድንመለከት አያደርግም ብለዋል። ትናንት እሁድ ጥቅምት 5 ቀን ሮም በሚገኘው ቅዱስ ጳውሎስ ባዚሊካ በተካሄደው የመሥዋዕት ቅዳሴ ሥነ ሥርዓት ላይ ክቡር አባ ቶማስ ሞሪስ በዓለም ዙሪያ የቅዱስ ቪንሰንት ማኅበር የበላይ አለቃ ማኅበርተኞቻቸው ለሆኑት ካርዲናሎች፣ ጳጳሳት፣ ካህናት፣ ደናግል፣ ወንድሞችና ምእመናን ባሰሙት ንግግር የቅዱስ ቪንሰንት ማህበር የህይወት መንገድ ነው። በቤተ ክርስቲያን ውስጥ የህይወት መንገድ በመሆኑ ወደ ቅድስናም የምንደርስበት መንገድ ነው። እኛ ተቀድሰን ሌሎችም የሚቀደሱበት መንገድ ነው ብለዋል። ከቅዱስ ቪንሰንት ቀጥሎ 24ኛ የማህበሩ የበላይ አለቃ የሆኑት አባ ቶማስ ሞሪስ ንግግራቸውን በመቀጠል የእግዚአብሔር መንፈስ፣ የኢየሱስ ክርስቶስ መንፈስ፣ መንፈስ ቅዱስም በዘመናችን ሲሰራ አይተናል። ብርታትን ሰጥቶናል፣ ድጋፍም ሆኖናል። መንፈስ ቅዱስ በቤተ ክርስቲያን ውስጥ በተለያዩ የጸጋ ስጦታዎች አማካኝነት ድንቅ ሥራዎችን ማከናወኑን አላቋረጠም። ወደ እግዚአብሔር መንግሥት፣ ወደ ዘላለም ሕይወት፣ በኢየሱስ ክርስቶስ ወደሚገኘው ዘላለማዊ ደስታ ተጠርተናል። መንፈስ ቅዱስ በቤተ ክርስቲያን ውስጥ በተለያዩ አገልግሎቶች ተሰማርተው የሚገኙትን ወደ አንድ ግብ ያመጣቸዋል። ቅዱስ ቪንሰንት የግል ሕይወታችንን በመንፈስ ቅዱስ እንድናሳድግ፣ ሌሎችም ይህን በማድረግ የኢየሱስ ክርስቶስን ምሳሌ የሚከተሉ እንዲሆኑ ለማድረግ ይጋብዘናል ብለዋል። ንግግራቸውን በመቀጠል የማኅበራችን እንቅስቃሴ በኢየሱስ ክርስቶስ አገልግሎት የተማረከ በቅዱስ ቪንሰንት የተመሠረተና የኖረ እንቅስቃሴ ነው። የኢየሱስ ክርስቶስ መንፈስ ሥራውን እንዲሠራ ዕድል መስጠትና ከእርሱ ጋር መተባበር ማለት ሌሎች አዳዲስ የማኅበራችን ተባባሪዎች በተለያዩ የዓለማችን ክፍሎች እንዲያብቡ ማድረግ ነው ብለዋል። ጠቅላይ አለቃው አክለውም የፍቅር ሥራቸውን ፍሬያማ ለማድረግ አባላቱ ዘወትር መጸለይ እንደሚገባና ጸሎትንም ከአገልግሎት ጋር አንድ ላይ ማራመድ እንደሚያስፈልግ ተናግረው ከቅዱስ ቪንሰንት ወገን ከሆኑ ቅዱሳንና ብፁዓን ጋር ያላቸውን ግንኙነት ማደስ፣ ማጠናከርና ክብርን መስጠት በብሔራዊና ዓለም አቀፋዊ ደረጃ ማሳደግ ያስፈልጋል ብለዋል። የሚያበረክቱት አገልግሎት በበቂ ዕውቀት የታገዘ ይሁን ብለው ከተለያዩ የቅዱስ ቪንሰንት ወገን ከሆኑ ማኅበራት ጋር አብሮ የማገልገል ባህል በሁሉም ደረጃ ተጠናክሮ ይቀጥል ብለዋል። ሰዎችን ከድህነት ማውጣት የሚችሉ የአገልግሎት ዘዴዎችን መጠቀም ያስፈልጋል። ከቅዱስ ቪንሰንት ማኅበር ውጪ ተመሳሳይ ዓላማና ግብ ካላቸው ቡድኖች፣ ተቋማትና ድርጅቶች ጋር በኅብረት መሥራት እንደሚያስፈልግ ማኅበርተኞችን አሳስበዋል። ቅዱስ ቪንሰንት ደ ፖል ድሆችን እንዲረዳ ያነሳሳውን መለኮታዊ ጥሪ የተቀበለበት 400ኛ ዓመት ኢዮቤልዩ ምክንያት በማድረግ የተለያዩ ዝግጅቶች ሲከናወኑ የቆዩ ሲሆን ከእነዚህም መካከል ሮምን ጨምሮ በ80 አገሮች ከተሞች በክብር ተቀምጦ ለሕዝብ ይፋ የተደረገውን የቅዱሱን ልብ መጎብኘት፣ መጠለያ አልባነትን ከዓለም ሙሉ በሙሉ የማስወገድ ዕቅድን የሚመለከት የውይይት መድረክ፣ የቅዱስ ቪንሰንት ማኅበር ተልእኮን ና አገልግሎትን የሚያጤን ሲምፖዚየም፣ የቅዱስ ቪንሰንት ሕይወት የተመለከተ ዓለም አቀፍ ፊልም ፌስቲቫል መካሄዳቸው ታውቋል። በመሥዋዕተ ቅዳሴው ሥነ ሥርዓት በኢትዮጵያ የላዛሪስት ገዳም በመባል የሚታወቀው የቅዱስ ቪንሰንት ማኅበር አባል የሆኑት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳትና የምሥራቅ አፍሪቃ ካቶሊክ ጳጳሳት ጉባኤ ፕሬዚዳንት፣ ብፁዕ አቡነ ቫርጌዜ ቶታምካራ የነቀምት ካቶሊካዊ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ማርቆስ ገብረ መድህን የጅማ ቦንጋ ካቶሊካዊ ሀገረ ስብከት ጳጳስ፣ ክቡር አባ መምህሩ መኮንን በኢትዮጵያ የላዛሪስት ማኅበር ጠቅላይ አለቃ፣ ክቡር አባ ዳንኤል ሐሶ በአዲስ አበባ የላዛሪስት ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር፣ ክቡር አባ ኤርምያስ ኩታፎ በሮም ሳሌዥያን ጳጳሳዊ ዩኒቨርሲቲ የወጣቶች ሐዋርያዊ አገልግሎት ዘርፍ የመጀመሪያ ዓመት ተማሪ፣ ክቡር አባ ታሪኩ ዮሐንስ በናፖሊ ከተማ የሥነ መለኮት ሐዋርያዊ አገልግሎት ትምህርት የሁለተኛ ዓመት ተማሪ እና ወንድም ማቴዎስ ወልደሰንበት በጅማ ቦንጋ ሀገረ ስብከት የሐዋርያዊ አገልግሎት መምሪያ ባልደረባ ተካፋይ ሆነዋል።
ይህ የቫቲካን ሬዲዮ ነው። በሶማሊያ ርዕሰ ከተማ ሞቃዲሾ እንደ አውሮፓውያን አቆጣጠር ጥቅምት 14 ቀን 2017 ዓ.ም ከሰዓት በኋላ አንድ ቦምብ የተጠመደባት መኪና በአገሪቱ የውጭ ጉዳይ ሚኒስትር ሕንፃ በሚገኘው ክልል አቅራቢያ በአንድ ሆቴል ፊት ለፊት ባለው መንገድ ፈንድቶ ከ50 በላይ የሚገመቱ ሰዎች ለሞት መዳረጉ ከስፍራው የሚሰራጩት ዜናዎች ዋቢ ያደረጉ የቫቲካን ሬዲዮ ጋዜጠኛ ኤልቪራ ራጎስታ ካጠናቀሩት ዘገባ ለመረዳት ተችለዋል። የክልሉ የጸጥታ ኃይል ቢሮ ከሰራጨው መግለጫ ሌላ ሁለተኛው ቦምብ በማዲና ክልል ፈንድቶ ሌሎች ሁለት ሰዎች ለሞት የዳረገ መሆኑን ለማወቅ ሲቻል የአገሪቱ ርዕሰ ብሔር ሞሐመድ አብዱላሂ ሞሐመድ ሶስት ቀን ብሔራዊ ሐዘን ቀን በማወጅ በፍንዳታው ሳቢያ ለቆሰሉት 60 ሰዎች ህክምና መርጃ ዜጎች ደም እንዲለግሱ ጥሪ ማቅረባቸውንም ራጎስታ ገልጠው እስካሁን ድረስ ለተጣለው አደጋ ተጠያቂ ነኝ ያለማንም ኃይል አለመኖሩ ቢታወቅም የአገሪቱ መንግስት ግን በበኩሉ ተጠያቂው በአፍሪካ ለአልቃይዳ ቀኝ እጅ ተብሎ የሚገለጠው አልሽባብ የተባለው የአሸባሪዎች ኃይል ነው ሲል ይህ የቦምብ ጥቃት በሞቃዲሾ በአፍሪካ ለተባበሩት የአሜሪካ መንግስታት የመከላከያ ኃይል አዛዦች ከሶማሊያ የመከላከያ ሚኒስትር አብዱራሺድ አብዱላሂ ሞሐመድ የሶማሊያ የመከላከያ ኃይል ዋና አዛዥ ጀነራል ሞሐመድ አህመድ ጂማል መካከል ከተካሄደው ግንኙነት ሁለት ቀን በኋላ የተጣለ መሆኑ ያመለክታል። የተከበራችሁ አድማጮቻችን ለለቱ ያልነው የዜናው ስርጭት እዚህ ላይ አበቃ። በሚቀጥለው በአማርኛ ቋንቋ በሚሰራጨው የቫቲካን ሬዲዮስ ከመንገናኝ ድረስ በደና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።